the voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምን አመሻችሁ። ዛሬ መስከረም 17 ቀን 2008 ዓ.ም ነው። እንኳን ለመስቀል በዓል በሰላም አደረሳችሁ። ንጉሴ አክሊሉ ከአዲስ አበባ የበዓሉን አከባበርና ታሪክ ያስቃኘናል። መልካም በዓል ለሁላችሁ። ዓመታዊ የተባበሩት መንግስታት ድርጅት ጉባኤ በኒውዮርክ ተከፍቷል። የአሜሪካ ድምፅ ሬዲዮ ዘጋቢዎቹን በስፍራው አሰማርቷል። ከጉባኤው መድረክ ዘገባዎች እናቀርባለን። በሌላ ዜና ደግሞ የኢትዮጵያ መንግስት ለአስቸኳይ ጊዜ የጠየቀው እርዳታ በፈለገው መጠን ካልተገኘ ለልማት ስራዎች ከመደበው በጀት በመቀነስ በድርቅ ለተጎዱ ዜጎች እርዳታ እንደሚያደርግ አስታውቋል። ጊዜ ከበቃን ደግሞ ንግድና ምጣኔ ሀብትን ይዘናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዓለም ጦርነትንና ግጭትን አስወግዶ በዓለም ደረጃ ያሉትን ግጭቶች በሰላማዊ መንገድ ለመፍታት እንዲጥር ጥሪ አቅርበዋል። የአሜሪካው መሪ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ተባብረን ለመስራት ካልቻልን ሁላችንም ነን የምንሰቃየው ሲሉ አስገንዝበዋል። የቡርኪና ፋሶ ወታደራዊ ኃይል በቅርቡ የተካሄደውን የመፈንቅለ መንግስት ሙከራን ያስተባበረው ምርጥ ፕሬዝዳንታዊ ዘብ መሳሪያ አላስረክብም ማለቱን ገልጿል። የመፈንቅለ መንግስቱ መሪ ጀነራል ጊልበርት ዴደሬ በሚያሳዩት ግልጽነት የጎደለው ባህሪና ወታደሮቹ መሳሪያቸውን አናስረክብም በማለታቸው አጣብቅኝ ውስጥ ገብተናል ሲል ወታደራዊ ኃይል ገልጸዋል። የትጥቅ ማስወገዱ ተግባር ባለፈው አርብ የተጀመረው የቡርኪና ፋሶ መሪዎች የክብር ዘቡን ኃይል በኦፊሴል ባፈረሱበት ወቅት ነው። የክብር ዘቡ ኃይል መፈንቅለ መንግስት ባካሄደበት ወቅት ጊዜያዊውን ፕሬዚደንት ሚሼል ካምፋዶንና ሌሎች ሚኒስትሮችን አስሮ እንደነበር ይታወቃል። የሽግግሩ መንግስት የቀድሞ ፕሬዚደንት ብሌዝ ካምፓወር ደጋፊዎች በመጪው ምርጫ እንዳይሳተፉ ማገዱን በመቃወም ነበር የክብር ዘቡ ኃይል መፈንቅለ መንግስት ያካሄደው። የኬንያ ፕሬዚደንት ኡሁሩ ኬንያታ ለደቡብ ሱዳን አዲስ የሰላም ስምምነት ለማምጣት የጣሩት የምስራቅ አፍሪካ ሀገሮች ለ20 ወራት ያህል የዘለቀውን የእርስ በርስ ጦርነት ለማክተም ስምምነቱን በተግባር ላይ ለማዋል በሚደረገው ጥረት ዓለም አቀፍ ማህበረሰብን በማካተት ማስፋት አለባቸው ብለዋል። ፕሬዚደንት ኬንያታ በኒውዮርክ ከተማ ላይ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ መጠይቅ እንዲህ አይነቱ አሰራር በደቡብ ሱዳን ሰብአዊ ረድኤት ለማቅረብ የሚያስፈልግ መንገድ ለመክፈት ያስችላል ብለዋል። በግጭቱ ምክንያት 2 ሚሊዮን የሚሆኑ ሰዎች ከመኖሪያቸው ለመፈናቀል ተገደዋል። ኬንያታ በተጨማሪም በሰላሙ ሂደት መሳተፍ ያለባቸው መንግስትና ተቃዋሚዎች ብቻ ሳይሆኑ የሲቪል ማህበረሰብ፣ አብያተ ክርስቲያንና የደቡብ ሱዳን ማህበረሰብም ጭምር መሆን አለበት ሲሉ አስገንዝበዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በዳርፉር ክልል ትላንት እሁድ አንድ ሰላም ጠባቂ የገደለውንና ሌሎችን ያቆሰለውን ጥቃት አውግዟል። ማንነታቸው ያልታወቀ ታጣቂዎች ሜሊት በተባለች በሰሜን ዳርፉር በምትገኝ ከተማ አጠገብ በሰላም ጠባቂዎች ላይ ጥቃት የከፈቱት የሎጂስቲክስ ካሚዮንን ይሸኙ በነበረበት ወቅት ነው። ከቆሰሉት አንደኛው በጽኑ እንደተጎዳ ድርጅቱ ጠቁሟል። አንድ የጸጥታ ካውንስል መግለጫ ሱዳን በጥቃቱ ላይ በፍጥነት ምርመራ እንድታካሄድና ተጠያቂዎቹን ለፍርድ እንድታቀርብ ጥሪ አድርገዋል። ዜናችን እዚህ ላይ አበቃ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። እንኳን ለመስቀል በዓል በሰላም አደረሳችሁ። በኢትዮጵያ የመስቀል በዓል የሚከበርበት ዋናው ምክንያት ይለናል ዘጋቢያችን ንጉሴ አክሊሉ ከአዲስ አበባ። በኦርቶዶክስ አስተምሮ መሰረት ግማደ መስቀሉ በንግሥት እሌኒ አማካይነት በመገኘቱ መሆኑን የሃይማኖት ድርሳናት ያወሳሉ። ንግሥት እሌኒ መስቀሉን ያገኘችው በወርሃ መጋቢት 10ኛው ዕለት መሆኑንም የድርሰትና ሃይማኖታዊ ገድሎች ተመራማሪ መላከ ምክር ከፍ ያለው ጽፈዋል። በኢትዮጵያ የመስቀሉ ክብረ በዓል መስቀሉ በተገኘበት መጋቢት እስከ መከበር ሲገባው ታዲያ በየዓመቱ በጥንት ስርዓት መስከረም 16ና 17 ነው የሚከበረው። ምክንያቱ ምንድን ነው ሲል ዘጋቢያችን ንጉሴ አክሊሉ ምሁሩን ጠይቋቸዋል።
እሺ እንግዲህ መላከ ምክር መስቀሉ መጋቢት 10 ቀን ተገኘ። ከዛስ? ከዚያማ
መጋቢት 10 ቀን ከተገኘ በኋላ እንደምታውቀው በአብይ ጾም ተርላ ደስታ የለም። በኢትዮጵያ ቤተ ክርስቲያን ሐዘን ነው፣ ጾም ነው፣ ጸሎት ነው፣ ስግደት ነው። ክርስትና እንኳ አይነሳም በአንዳንድ ደብር ከአክብሮታቸው የተነሳ። ስለዚህ መጋቢት 10 ቀን በቤተ ክርስቲያን ብቻ በዓሉ እየታሰበ ይውላል። በኦፊሻል ግን ለማክበር አብይ ጾም ተርላ ደስታ የማይገባው የሱባኤ ጊዜ ስለሆነ መስቀሉ እንደዚህ ለልጁ ለቆስጠንጢኖስ የምስራቹን ችቦ አብርታ በኢየሩሳሌም ተራራዎች እየተቀጣጠለ ችቦ ሁዶ ለእሱ የምስራቹ መስቀሉን አገኘሁት ልጄ ደስ ይበል ስትለው እሱም ሳይውል ሳያድር ተነስቶ ብዙ ገንዘብ ይዞ እናቱን ለማስደሰት ቅዱስ መስቀሉንም ለመሳለም ወደ ኢየሩሳሌም ገስግሶ ሄደ። ከዚያ ለእናቱ የቅዱስ መስቀል ቤተ ክርስቲያን እንድታሰራ ገንዘብ ሰጣት፣ ብዙ ገንዘብ። አሁን የላቲን ቤተ ክርስቲያን ያለበት ሆሊ ክሮስ ቅዱስ መስቀል ይላል ኢየሩሳሌም ተሰርቶበታል። ከዚያ ሄዳ አድርሶ የደስታው ተካፋይ ሆኖ ተመለሰ ንጉሱ ቆስጠንጢኖስ። እሷ ግን ከዚያ ቆይታ ቤተ ክርስቲያኑን አሰርታ መስከረም 16 ቀን ቅዳሴ ቤቱ ሲከበር የቅዱስ መስቀልን በዓለ ክብር የመገኘቱንም ከቅዳሴ ቤቱ ጋር አያይዛ ቤተ ክርስቲያን መስከረም 16ና 17 በዓል ፋሲካ ስለሆነ ሱባኤ ስለሌለ ጾም ስላልሆነ እዚያ ላይ አክብረዋለች። ምክንያቱም ያ በቤተ ክርስቲያን ይከበራል መጋቢት 10 ቀን። ነገር ግን ቅዳሴ ቤቱ ሲከበር በዓሉ በአደባባይ ነገስታቱም ሊቃውንቱም ህዝበ ክርስቲያኑም ተሰብስቦ በአደባባይ ያን ጊዜ እሌኒ ያበራችው ችቦ ምልክት ይሆን ዘንድ ከፍተኛ ችቦ እየበራ እዩ አበባዬ መስከረም ጠባዬ። መስከረም እንደምታውቀው ጨለማው የክረምቱ ዘመን አልፎ ብርሃን የወጣበት አደባባይ የፈነደቀበት ትውልድ የሚደሰትበት ውሃ እየጠራ የመጣበት ጎርፉ ዶፉ ወርዶ ስለዚህ ከመስከረም ላይ የተከበረበት ምክንያት ይሄ ነው። ያ ግን በቤተ ክርስቲያን ነው የሚታሰበው፣ ይሄ ግን በአደባባይ ነው። ካህናቱ በሀሌታ በዝማሬ የጨዋ ልጁ በሆታ ሴቱ በልልታ የሚያከብረው መስከረም 16-17 ቀን።
አመሰግናለሁ። ከመላከ ምክር ከፍ ያለው መራሂ ወደ አንድ እውቅ ድምፃዊ ልውሰዳችሁ። እንቁ ድምፃዊ ጥላሁን ገሰሰ ከተወለደ ልክ ዛሬ መስከረም 17 ቀን 75 ዓመት ሆነው እንደ አልማዝ ኢዮቤልዩ ማለት ነው። ጥላሁን ከ75 ዓመት ዕድሜው 68ቱን በሕይወት 7ቱን ደግሞ በህልፈት አሳልፏል። በዕድሜው የአልማዝ ኢዮቤልዩ መድረስ ዙሪያ ለመነጋገር ባለቤቱን ወይዘሮ ሮማን በዙን በተደጋጋሚ ለማግኘት ሞክሬ ሳይሳካልኝ ቀርቷል። ጥላሁን በሞተ ሰሞን አመታዊ ዝግጅት በየአመቱ እንደሚደረግለት በብሔራዊ ቲያትር ተነግሮ ነበረ። ትናንትና ብቻ ለማስታወስ ያህል ተደርጓል። ከዛ ወዲህ ግን በየአመቱ ምንም ዝግጅት ሳይደረግ ነው የቆየው። በአጠቃላይ በወቅቱ የተነገረው ወሬ ሆኖ ነው የቀረው። ጥላሁን የሙያ አባታችን ነው የሚሉት አርቲስቶች ሁሉ የት ደረሰ ያሰኛል። እይከብር ነቢይ በሀገሩ
ጥላሁን ገሰሰ የግል አድናቂው ነኝ። ዛሬ በህይወት እያለ የልደት በዓል ቀን እንደሆነ አስታውሳለሁ። ሆኖም እዚህ መጥቼ በማይበት ጊዜ ማስታወሻ ይሆን ዘንድ አበባ እንኳን ተቀምጦለት አላየሁም። ብዙ ልጆችም ሆኑ ቤተሰቦች ዘመድ አዝማዶች እንዳሉ ታውቃለሁ። ሆኖም ግን ማንም ሰባ አምስተኛ ልደት በዓሉ እንደሆነም አስታውሳለሁ። ስለዚህ ይህን ነገር እዚህ ማየት አልቻልኩም። እንዲሁም ደግሞ በአሁኑቱ ላይ በዚህ ቀን ተወለደ በዚህ ቀን ሞተ የሚል ምንም አይነት መግለጫ ባለማግኘቴ በዚህ ጉዳይ ስንጨቃጨቅ ካሉት ሰዎች ጋር እዚህ ጋር በአጋጣሚ አንተ መጥተህ አነጋገርከኝ።
ስማቸው እንዲጠቀስ ያልፈለጉ የጥላሁን የዶክተር አርቲስት ጥላሁን ገሰሰ አድናቂ ናቸው። ስለ ዛሬው የመስቀል በዓል ታሪክና የጥላሁን ገሰሰን 75ኛ ዓመት የልደት በዓል አንስተን ባጭሩ ተጨዋወትን። እድሉን ካገኘሁና ዛሬም መስከረም 17 ቀኑ ከገጠመኝ ወደ ሌላ ታሪክ ባሸጋግራችሁ ባጭሩ። ልክ የዛሬ 99 ዓመት መስከረም 17 ቀን 1909 ዓመተ ምህረት ንግስተ ነገስታት ዘውዲቱ ምኒልክ ዘውድ ሳይጭኑ ከአያታቸው ከአጤ ምኒልክ ቀጥሎ ኢትዮጵያን ያስተዳድሩ በነበሩት በልጅ ኢያሱ ግር ተተክተው ንግስተ ነገስታት ዘውዲቱ ምኒልክ ተብለው ነገሱ። ብዙ ጊዜ ስለ ነገስታት ታሪክ ስናወራ በተለይም ደግሞ በቅርቡ እዚህ መስቀል አደባባይ አብዮት አደባባይ የኢትዮጵያን መሪዎች የሚያሳይ ምስል ተሰቅሎ ነበርና የአጼ ቴዎድሮስን፣ የአጼ ዮሐንስን ቀጥሎ የአጼ ምኒልክን፣ ከምኒልክ ቀጥሎ ንግስተ ነገስታት ዘውዲቱን ዘለው የሚያስቀምጡት የአጼ ኃይለ ሥላሴን ነው። ከዛ ኮሎኔል መንግስቱ፣ ከዛ ቀጥለው ደግሞ የሽግግር መንግስቱ ፕሬዚደንት የነበሩትን አቶ መለስ ዜናዊን። ንግስት ዘውዲቱ ብዙ ጊዜ ይረሳሉ። ለምን? ከ1909 እስከ 1922 ኢትዮጵያን የመሩ ንግስት ናቸው። ኢትዮጵያውያን ሴቶች ስለ ግርማዊት እቴጌ ጣይቱ ብዙ ጊዜ ይናገራሉ። ትክክል ነው። እኚህ ንግስት ግን ምንም አይነሱም። እንደውም አገሪቱን በመሪነት ዘውድ ጭነው ያስተዳድሩ የነበሩ ናቸው ለ13 ዓመታት። በንግስተ ነገስታት ዘውዲቱ ዘመን ብዙ ታሪካዊ ስራዎች ተሰርተዋል። ወደፊት በሌላ ፕሮግራም የምንመለስበት ይሆናል። እይከብር ነብይ በሀገሩ። መልካም የመስቀል በዓል።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1430 መካከለኛ ሞገድ የሚተላለፈው ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። በየዓመቱ ታዲያ የመስቀል በዓል በሚከበር ጊዜ ልክ የጉራጌ ማህበረሰብ እንደዚሁም የደቡብ ማህበረሰብ ከቤተሰብ ጋር ሰብሰብ እንደሚለው፣ እዚህ ደግሞ በኒውዮርክ በተባበሩት መንግስታት ድርጅት የዓለም መሪዎች ይሰባሰባሉ። ባልደረባችን ሰለሞን አባተ ከመንግስታቱ ድርጅት ጽህፈት ቤት በቀጥታ በስልክ ይገኛል። በቅድሚያ ሰለሞን እንኳን አደረሰ ለመስቀል በዓል።
እንኳን አደረሰ ሄኖክ፣ አንተንም ሁላችሁንም አድማጮችን ባልደረቦችም እንኳን አደረሳችሁ ለመስቀሉ።
እንግዲህ በየዓለም መሪዎች እንደዚሁም ደግሞ ጉዳዩ የሚመለከታቸው በርካታ የሃይማኖትና የሲቪክ ማህበር መሪዎችም ይገኛሉ፣ ይሳተፋሉ፣ ንግግር እየተደረገ ነው። እስቲ ዋና ዋና ነጥቦቹን አስጨብጠን
ሄኖክ። እንግዲህ ቀደም ሲል እንዳልከው በየዓመቱ የተባበሩት መንግስታት ድርጅት ጠቅላላ ጉባኤውን ይጠራል በዚህ ሰሞን እና አሁን በዚህ ጊዜ ልክ ሰባኛውን የጠቅላላ ጉባኤ ነው እያደረገ ያለው የተባበሩት መንግስታት እና ባለፉ 70 ዓመታት ውስጥ የታዩ ውጣ ውረዶችን የሚገመግምበትም ስብሰባ ይሆናል ተብሎ ነው የሚጠበቀው። በዛ ላይ በዚህ ስብሰባ ላይ እስካሁን ድረስ ታይቶ በማይታወቅ ቁጥር ነው የመሪዎች ቁጥር የተገኘው የሚባለው። ለአስር ዓመት እና ከዚያ በላይ ለሚሆን ጊዜ በመንግስታቱ ድርጅት መድረክ ላይ ተገኝተው የማያውቁ የዓለም መሪዎች ሁሉ ተገኝተዋል። ለምሳሌ እንደ ፕሬዚደንት ፑቲን አይነት ሰው የሩሲያው ፕሬዚደንት ማለት ናቸው። እንደውም ዛሬ ከፑቲንና ኦባማ ስብሰባ ያደርጋሉ ተብሏል። እነዚህ ሁለት መሪዎች ኋላ ኋላ እጅግ እየሻከሩ ሆድና ጀርባ የመሆናቸው ነገር እየበረታ መምጣቱ ይታወቃል። እና ይሄ ከጠየከኝ ክንዋኔዎች መካከል አንዱ የመሪዎች ንግግር ነው። በዚህ በዛሬው ጠዋት ንግግር ላይ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ንግግር አድርገዋል። የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ንግግር አድርገዋል። የብራዚል ፕሬዚደንት ንግግር አድርገዋል። የኢራን እና የቻይና ፕሬዚደንት እንደዚሁም የኢትዮጵያ ጠቅላይ ሚኒስትር በዚህ የማለዳ የጠዋት ዝግጅት ተናጋሪዎች መካከል የሚገኙ ናቸው።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስካሁኑ ሰዓት ድረስ ተናግረዋል ወይስ
ገና ነው? አልተናገሩም። በዚህ በጠዋቱ መርሃ ግብር የመጨረሻው ተናጋሪ ናቸው እሳቸው የሚሆኑት።
የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እንግዲህ ዛሬ ጠዋት ያደረጉት ንግግር በስፋት ዓለም አቀፍ ጉዳዮችን የሚመለከቱ ጉዳዮችን ነው የጠቀሱትና እስቲ ጭብጡን ግለጽልን። ፕሬዚዳንት ኦባማ ያሳለፏቸው አብይ መልእክቶች ምንድን ናቸው?
አንዱ ያሳለፉት በአሁኑ ጊዜ የተባበሩት መንግስታት ድርጅትን ያለፉ 70 ዓመታት ጉዞ ወደኋላ መለስ ብለን ስንመለከት የመንግስታቱ ድርጅት ያስገኛቸውን ውጤቶች፣ የሰጣቸውን ጥቅሞች ለመዘርዘር ሞክረዋል ፕሬዚደንቱ። ይሄ የሁለተኛው የዓለም ጦርነት ከተካሄደ በኋላ ሲቋቋም ይሄ ድርጅት ሶስተኛ የዓለም ጦርነት እንዳይነሳ ሀገራቸው በብርቱ እየሰራች መቆየቷን፣ ከጠላቶቿ ጋር ሁሉ እየሰራች መቆየቷን ተናግረዋል ፕሬዚደንቱ። ይሄ ደግሞ ለህዝባቸው ተጠያቂ የሆኑ ዲሞክራሲን በመደገፍና በማጠናከርም የሚሰሩና የተፈጠሩ መንግስታትን በመደገፍ ጭምር ነው ይህን ጥረቷን ስታደርግ የቆየችው ብለዋል። በሰባ ዓመታት ጊዜ ውስጥ ፕሬዚደንቱ ሲናገሩ ከተገኙ ጭብጦች መካከል ስምምነቶች እንዲደረጉ እንዲፈረሙ ይሄ ድርጅት ጥሯል። ትብብርና ዲፕሎማሲ እንዲጠናከር ለማድረግ ጥሯል። በሽታዎች እንዲሸነፉ ጥሯል። ለሰው ምግብ እንዲደርስ ለማድረግ ብዙ ጥረቶችን ማድረጉን ተናግረዋል። በእርግጥ እንደውም ይሄ ያልተጻፈ ወይም በበቂ ሁኔታ ያልተነገረ ታሪክ ያለው ድርጅት ነውም ብለዋል የተባበሩት መንግስታት ድርጅትም ፕሬዚደንት ባራክ ኦባማ እና አንዳንድ ሀገሮች አሁን እንደሚታየው ውጣ ውረድ የበዛበት እንደሆነ ተናግረዋል። ከስኬቶቹ መካከል ከቢሊየን በላይ ሰው ከድህነት ለማውጣት ይሄ ድርጅት መጣሩን ወይም ደግሞ በዚህ ድርጅት ድጋፍ ዓለም አቀፍ ትብብሩ መጠናከሩን ተናግረዋል እነዚህን ስኬቶች ለማግኘት። ይሁን እንጂ ቀጥ ያለ መስመር አይደለም የተባበሩት መንግስታት ድርጅትም የዓለም አቀፍ ግንኙነቶችም ጥረትና እነዚህን ውጣ ውረዶች ሲመለከቱ አሁን በተለይ አንዳንድ ትልቅ አገሮች እጅግ ባረጀና ባፈጀ አስተሳሰብ ሀያልነት አሸናፊነት ነው ከሚል ግንዛቤ በመነሳት በትንሾች ላይ ኃይላቸውን ለመጫን ጥረት እያደረጉ መሆኑን ተናግረው ይሄ አማራጭ መንገድ አይደለም ብለዋል። አስረግጠው ተናግረዋል። እኔ የምመራው በዓለም ውስጥ በታሪክ ውስጥ ታይቶ የማይታወቅ ታላቅ የጦር ኃይል ነው ብለዋል። እኔ በፈለኩኝ ጊዜ በሀገሬ ላይ ወይም በወዳጆቼ ላይ ጥቃት ሊያደርስ የመጣ ኃይል በተነሳ ጊዜ ላንቀሳቀሰው ወደ ኋላ አልልም ብለዋል። ነገር ግን ይሄ መንገድ አይደለም የግጭቶች መፍቻ የወደፊት አቅጣጫችን መንገድ አይደለም ብለዋል።
ልክ ነው። እንግዲህ ሰለሞን በሚነገሩ በንግግሮቹ መሃል የጋራ ጉዳዮቻቸውን ከነልዩነቶቻቸው የሚፈቱበት ነው። እንዲያው ባጭሩ የሶሪያና የስደተኞች ጉዳይን አስመልክቶ የተነሱ መልእክቶችን አጠር አድርገህ ግለጽልን።
በሶሪያ ስደተኞች ላይ ተናግረዋል፣ በስፋት ተናግረዋል። እንዳልከው በሶሪያና በኢራቅ ውስጥ ያሉ አሳዛኝ ሁኔታዎች ምን እንደሚመስሉ እና ሀገሮች እነዚህን የስደት እንቅስቃሴዎች ለመደገፍ እንዲረባረቡ ጥረት እንዲያደርጉ አሳስበዋል።
ሰለሞን እንግዲህ ከምሽቱ በ3 ሰዓት ላይ የምትጨምረው ይሆናል።
የነገ አብዮት አቀጣጣዮች ናቸው። ተቃዋሚዎቻችሁን ልታስሩ ትችላላችሁ፣ ሀሳብን ልታስሩ ትችላላችሁ፣ ሀሳብን ግን ልታስሩ አትችሉም። መረጃን የማግኘት እድልን ልትገድቡ ትችላላችሁ፣ እውነትን ውሸትን ግን እውነት ማድረግ አትችሉም ብለው የተናገሩት።
በጣም ነው የምናመሰግነው ሰለሞን። ሰዓት አልቋል። አሁን ያለን ጊዜ አጭር ስለሆነ ከምሽቱ በ3 ሰዓት ላይ ደግሞ ተጨማሪ ዘገባዎች ይዘህ የምትቀርብ ይሆናል። እናመሰግናለን። ሰለሞን አባተ ከኒውዮርክ ነው። በተያያዘ ዜና ከዓለም አቀፍ ድርጅቶች የኢትዮጵያ መንግስት ድርቅን አስመልክቶ ሊያገኙ ያሰበው እርዳታ ባለማግኘቱ ከልማት አጋሮቹ በወቅቱ የሚጠበቀውም ስላልደረሰ ሌሎች የልማት ስራዎች ከመደበኛው በጀት ተቀንሶ ወደ አስቸኳይ እርዳታ እንደሚዞር አስታውቋል። መለስካቸው አማሃ ዝርዝሩን ከአዲስ አበባ ልኮልናል።
በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ የኢትዮጵያ ጽህፈት ቤት ያወጣው መረጃ 4.5 ሚሊዮን ለሚሆኑ እርዳታ ፈላጊ ኢትዮጵያውያን ምግብ ነክና ምግብ ነክ ያልሆኑ እርዳታዎችን ለሚቀጥሉት 3 እና 4 ወራት ለማቅረብ ከ150 ሚሊዮን ዶላር ያላነሰ ገንዘብ እንደሚያስፈልግ ታውቋል። እርዳታውን በሚፈለገው መጠንና ጊዜ ለማቅረብም ገንዘቡ እስከ መጪው ህዳር ወር ጠቅልሎ መግባት እንዳለበትም አሳስበዋል። ይሁንና ከብዙዎቹ ለጋሽ አካላት ይህ አፋጣኝ ምላሽ እንዳልተገኘ በግብርና ሚኒስቴር የህዝብ ግንኙነት ቢሮ ኃላፊ አቶ አለማየሁ ብርሃኑ ለቪኦኤ ገልጸዋል።
ያስፈልጋል የተባለው የብር ዶላር መጠን እንደተጠበቀው ያልከውም ከዛ በላይም ሊሆን ይችላል። ነገር ግን እስካሁን መንግስት በራሱ ከመጠባበቂያ እህል ክምችት ዜጎችን በመድረስ ሊደርስ የነበረውን ጉዳት ለመከላከልና ለመቋቋም ለመቀነስ ሰፊ ጥረት ነው ያደረገው። ስለዚህ በቀጣይ ደግሞ እነዚህ ልማት አጋሮች አናስገድዳቸውም፣ ፈቃደኛ ከሆኑ ያለውን ሁኔታ ካዩና ከደረሱበት እርዳታቸውን ሊያስገቡ ይችላሉ፣ ሊሰጡ ይችላሉ። ቀደም ተብሎም አንዳንድ ልማት አጋሮች በዚህ ውስጥ ተሳትፎ የራሳቸውን ድርሻ እየተወጡ ያሉ አሉ። ነገር ግን እንደተጠበቀው አሁንም ቢሆን ከሪፖርት ያለፈ አብዛኛዎቹ በአካል ደርሶ ይህንን ለምንፈልገው ነገር አፋጣኝ ምላሽ አልተገኘም ማለት ይቻላል። ነገር ግን ከሰጡ ይሰጣሉ። እነሱ ይሰጣሉ ተብሎ ደግሞ አይጠበቅም። መንግስት በሀገር ውስጥም ከውጭም እየገዛ ህዝቡን የመድረስና የመታደግ ኃላፊነት ስላለበት ሰፊ ስራዎች ተሰርተዋል። የችግሩንም ወቅት በዚህ አይነት ሁኔታ ተቋቁመዋል መንግስት። በቀጣይ ደግሞ መሆኑን አብረን እናያለን።
ሊመጣ ይገባል የሚባለው እርዳታ የሚጠበቀው እርዳታ የማይደርስ ከሆነ መንግስት የሚደርሰውን ደስ የሚችለውን ጉዳት ለመከላከል የሚያስችል አሁን ብቁ አቅም አለው ብለው ያምናሉ?
እንግዲህ መንግስት ኃላፊነቱ አንዱ ይሄ ነው። እንግዲህ ታስበው እርዳታ ሰጪዎች ይደርሱልኛል ብሎ አይደለም የተቋቋመ ያለው። ቢሆን መልካም ነው፣ ሌሎች ልማት የምንሰራበትን ወደዚህ አናዞርም ማለት ነው። ስለዚህ በዚህ ሰዓት በተፈለገው ሰዓት የሚፈለገው እርዳታ ካልደረሰ ሌላ ጊዜ ብረባረብ ምንም ትርጉም የለውም። አሁን አሳውቀናል፣ ታውቋል። አሁን ከተደረሰ ደረሰ፣ ካልደረሰ ግን መንግስት ግፋ ብል ሌሎች ልማቶችን ለማፋጠን ነው እቅድ ይዘው ያለ። ሌሎች አጋሽ የልማት አጋሮች በተፈለገው ሰዓት ደርሰው ካረዱ ከልማቱ ቀንሶ ህዝቡን መታደጉ ግዴታው ነው። ስለዚህ አሁን ማየት ያለብን ነገር ምንድን ነው? የተሰጠው ሪፖርት አለ። እነሱ ራሳቸው ላውንች ያደረጉት ሞኒታሪያንት በጋራ ሆኖ ከመንግስት ጋራ እሱን በተገቡት ባለ ሁኔታ እርዳታ ቢሰጡ መልካም ነው። ካልሰጡም ግዴታችን ነው። መንግስት ህዝቡን ይታደጋል፣ ይደርሳል። ከጥገኝነትና ከእርዳታም ለመውጣት ነው ትልቁም ጦርነታችን። ከጥገኝነትና ከእርዳታ ለመላቀቅ ራሳችንን ችለን ለመቆም በምናደርገው ርብርብ ውስጥ የልማት አጋሮቻችንን ድጋፍ ደግሞ እንፈልጋለን የትኛውም ሀገርም እንደምደረግ ስለዚህ ብዙ ስጋት የለንም ብሎ መውሰድ ይቻላል።
የተረጆች ቁጥር በአሁኑ ጊዜ ከፍ ያለ መሄዱና ካለፈው ነሐሴ ወር አጋማሽ ጀምሮ 400 ሺህ ተጨማሪ ተረጆች እንዳሉም የኦቻ መረጃ ያስረዳል። አቶ አለማየሁ ብርሃኑ በበኩላቸው እስከዛሬ በመንግስት በኩል በተከናወኑ ተግባራት የተረጁን ቁጥር አነስተኛ እንዲሆን ማድረግ መቻሉን ይናገራሉ።
አሁን የተረጂው ቁጥር ቀደም ብለን ኦቻ ብቻ ሳይሆን መንግስት ራሱ ቀደም ብሎ ያሳወቀ ጉዳይ ነው። በጋራ ያሳወቀ ጉዳይ ነው። እንግዲህ አሰስመንቱ በየጊዜው ነው የሚሰራው። አሁን በመንግስት በኩል ይሄ አሰስመንት ተሰርቷል ብለን እንደ ግብርና ሚኒስቴር ይሄ ነው የሚለው ነገር የለንም። አሁን ነገር ግን እስካሁን መንግስት በወሰዳቸው እርምጃዎች ከራሱ የመጣበቃ ይሄ ክምችት ህብረተሰቡን በመድረስ ከአንዳንድ ልማት አጋሮች ጋር በመሆን ሰፊ ስራ ተሰርቷል። በዚህ ሙጤ ተገኝቷል።
የተረጆች ቁጥር በየጊዜው በሚሰሩ ቅኝቶችና ግምገማዎች ለህዝብ ይፋ እንደሚደረግ የተቀሰሰ ተዋለባየው በአሁኑ ወቅት የዘናቡ ስርጭት ተሻለ እንደሆነና በዚህም ተጠቅሞ ምርታማነትን ለማሳደግ እንደሚቻል የተለያዩ ጥረቶችም እየተደረጉ መሆናቸውን አስረድተዋል። በቅርቡ አፋጣኝ ቅኝትና ግምገማ ለማካሄድ ከመንግስት ከተባበሩት መንግስታት አካላትና መንግስታዊ ካልሆኑ ድርጅቶች በተውጣጡ አባላት በ11 ቡድኖች ተዋቅረው ችግሩ በሚገኝባቸው የሀገሪቱ ክፍሎች ተሰማርተው እየሰሩ ናቸው። በዚህ ረገድ የተገኘ ውጤት ካለ በሚል ለቀረበላቸው ጥያቄ አቶ አለማየሁ መልስ ሰጥተዋል።
በየጊዜው አሰስመንት ይሰራል። ይሄ በሚሰራበት ጊዜ ውጤቱን የሚያሳውቁት በቅንጅት ነው የሚሰሩት አካላት ማለት ነው። ስለዚህ እንደኛ እንደ ግብርና ሚኒስቴር ከተለያዩ አቅጣጫ የሚወጡት ተደራጅተው ለተቋሙ ለመንግስትም ሪፖርት ሲደረግ ነው ለመንግስትም ሆነ ለሌላው አካል ይፋ የሚደረገው ማለት ነው። በእኛ በኩል ግን አሁን ያለው ቀደም ብለን ከወጫም ይሁን ከሌላው አካል ጋር የተቋሙ የበላይ አመራሮች ተገኝቶ ለህብረተሰቡም ለሚመለከታቸውም ይፋ ያደረጉት ቁጥር አለ። እስካሁን እሱን ነው ይዘን ያለ ነው። በቀጣይ ደግሞ ያው እንደምታውቁት በፈለጋችሁ ሰዓት እንደምትጠይቁን ሁሉ በስልክም ትጠይቁናላችሁ፣ በአካልም ትጠይቁናላችሁ። እኛ ለህዝብ መረጃ ለመስጠት ሁልጊዜ ዝግጁ ነን። አሁን ያለው ሁኔታ ግን በተጨባጭ በምድር ላይ ያለው በመሬት ላይ ያለው ቀደም ተብሎ የተነገረው እንዳለ ነው። ሌላ የተለየ ነገር ሲኖር ግን እንደ መንግስትም እንደ ተቋምም መናገር ይቻላል ማለት ነው።
አፋጣኝ ወይንም አስቸኳይ በሆነ ሁኔታ ቅኝት የሚያደርግ 11 ቡድኖች የተቋቋሙበት ምክንያት አዲስ ነገር ስለተፈጠረ ነው? ምንድን ነው?
አሁን ምንም የተፈጠረ አዲስ ነገር የለም። በየጊዜው የሚደረግ ነገር ነው። ይሄ ኢትዮጵያ ላይ የሚከሰት ጉዳይ ብቻ አይደለም።
ተደጋግሞ እንደተገለጸው ኤልኒኞ የተሰኘው የአየር ንብረት ክስተት የፈጠረው የዝናብ መጠንና ስርጭት መዛባት የሚያስከትለው መዘዝ እስከሚቀጥለው የአውሮፓውያን አዲስ ዓመት አጋማሽ ድረስ ሊዘልቅ እንደሚችልም ስጋት አለ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን voanews.com/አማሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተር ቪኦኤ አማሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዛው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት።
This program has come to you from the Voice of America, Washington.